Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ የጋቢና ቪኦኤ አድማጮች፣ የዛሬ ረቡዕ ሰኔ 3 2012 ዓ.ም ተመረጥ ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። እንደምን አመሻችሁ። ኮቪድ-19 ለመቆጣጠር ስንል ይህን ፕሮግራም እያዘጋጀንላችሁ የምንገኘው ከየመኖሪያ ቤታችን ሆነን ነው። በዛሬው ምሽት ፕሮግራማችን በአገልግሎት ሰጪ፣ በግንባታ ስራና በማዕድን ቁፋሮ በተሰማሩ ድርጅቶች ላይ እንዲሁም መካከለኛና ትላልቅ የንግድ ተቋማት ላይ ባከናወንኩት የናሙና ጥናት አዳዲስና የተሻሻሉ ግኝቶችን የሚጠቀሙት ቁጥራቸው አነስተኛ መሆኑን ደርሼበታለሁ ሲል የኢትዮጵያ የቴክኖሎጂና ኢኖቬሽን ኢንስቲትዩት አስታወቀ።
በተለይ ከባለፈው ከመጀመሪያው የኢኖቬሽን ጥናት ጋር ሲነጻጸር ይሄኛው በጣም ዝቅተኛ ሆኖ ነው ያገኘነው። ከሌሎች ሀገሮች ጋር ለማነጻጸር ሞክረናል፣ እንደዚሁ ዝቅተኛ ነው።
በተቋሙ ተመራማሪ የሆኑት ዶክተር ጀማል መሐመድ ናቸው፣ በምሽቱ ይደመጣል። በሌላ በኩል ህጻናትን በስነ ምግባርና በታሪክ ለማነጽ እየሰራ ያለ እንግዳም አለን።
ታሪኮች ዋጋ አላቸው። እነዚህ ታሪኮች ልጆች ላይ መስራት ዋጋ አላቸው። ነገ አገር ይረከበናል ምትዩ ዛሬ በስርዓት መንገዱን አሳይተሽ ካልቀረሽው።
ደራሲ በኃይሉ ገብረ እግዚአብሔርን የሰማችሁት አዲስ ስለከፈተው የዩቲዩብ ቻናል ያጫውተናል። ሌሎች ዘገባዎችንም አሰናድተናል። ኤደን ገረመው ፕሮግራሙን በመምራት፣ ኤልያስ አስማረ በቅንብሩ አብራናችሁን ቆያለን። ከሁሉ አስቀድመን አብራችሁን ለማምሸት ተፈቀዳችሁ እያመሰገንን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ከስመኝሽ የቆየ ጋር እንድትቆዩ እተዋችኋለሁ።
አመሰግናለሁ ኤደን። እንደምን አመሻችሁ አድማጮች። ዜናውን ያማሰማችሁ ስመኝሽ የቆየ ነኝ። ባለፉት 24 ሰዓታት ውስጥ በተደረገው 6187 ምርመራ 170 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥርም 2506 መድረሱን የኢትዮጵያ ጤና ጥበቃ ሚኒስቴር በማህበራዊ ድህረ ገጹ አስታውቋል። በዛሬው ዕለት ከኮሮና ቫይረስ ጋር በተያያዘ የሶስት ሰዎች ህይወት ያለፈ ሲሆን ሟቾቹ የ115 ዓመት ወንድ የአዲስ አበባ ነዋሪ፣ የ35 ዓመት ወንድ የኦሮሚያ ክልል ነዋሪና የ84 ዓመት ወንድ የአዲስ አበባ ነዋሪ መሆናቸው ታውቋል። በአጠቃላይ በቫይረሱ የሞቱ ሰዎች ቁጥርም 35 ደርሷል። በሌላ በኩል በትላንትናው ዕለት ከአዲስ አበባ ያገገሙ ሰዎች ቁጥር 22 ሲሆን በአጠቃላይ ያገገሙ ሰዎች ቁጥርም 401 መሆኑን የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት ያሳያል። በተያያዘ ዜና የፌደራል ጤና ሚኒስቴር ዛሬ ይፋ ባደረገው የኮቪድ-19 ሪፖርት ቫይረሱ ከተገኘባቸው 170 ሰዎች መካከል 57ቱ የተገኙት ከሶማሌ ክልል መሆኑን ተከትሎ የክልሉ መንግስት የኮሮና ቫይረስን የመከላከል ስራው ከአቅሙ በላይ እየሆነ መምጣቱን ገልጿል። የፌደራል መንግስትና የሚመለከታቸው አካላትም እንዲደግፉት ጥሪ ማቅረቡን ባልደረባችን አዲስ ቸኮል ከድሬዳዋ ዘግቧል። በሶማሌ ክልል በአንድ ቀን ቫይረሱ ከተገኘባቸው 57 ሰዎች መካከል 55ቱ በደወሌ ለይቶ ማቆያ የነበሩ መሆናቸውም ታውቋል። የለይቶ ማቆያው ከአቅሙ በላይ ሰዎች እየኖሩበት መሆኑን ተከትሎ የበሽታው መተላለፍ መንስኤ ሊሆን ይችላል ሲሉም የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ ስጋታቸውን ገልጸዋል። በሌላ በኩል አንድ የክልሉ ከፍተኛ አመራር የኮሮና ቫይረስ እንደተገኘበትና ከርሱ ጋር ንክኪ ያላቸው ሌሎች 13 አመራሮች ወደ ለይቶ ማቆያ መግባታቸው ተገልጿል። ከነርሱ መካከለም አንዱ በዛሬው ዕለት ቫይረሱ ከተገኘባቸው ሰዎች መሃል መሆኑንም የአዲስ ቸኮል ዘገባ ያሳያል። ከኢትዮጵያ ወጣ ብለን የዓለምን የኮሮና ስርጭት ስናይ ደግሞ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኮሮና ቫይረስ መጀመሪያ በተከሰተባት በቻይናዋ ውሃን ከተማ የሚገኘው የቆንስላው ስራ እንደሚጀምር አስታውቋል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ በጥር ወደ ቻይና መንግስት ባለስልጣናት ቫይረስ ለመቆጣጠር ውሃን ከተማ መዝጋታቸውን ተከትሎ የቆንስላውን ሰራተኞችና ቤተሰቦቻቸውን ማስወጣቱ ይታወሳል። የዩናይትድ ስቴትስ ተላላፊ በሽታዎች ከፍተኛው ኤክስፐርት ዶክተር አንቶኒ ፋውቺ ኮሮና ቫይረስ ቻይና ላይ ከተከሰተ በኋላ በሚያስገርም ፍጥነት ዓለምን ያዳረሰ መሆኑን ገልጸው በህይወቴ እንዲህ ያለ መከራ ገጥሞኝ አያውቅም ብለዋል። ፋውቺ በአንድ የባዮቴክኖሎጂ ኩባንያ ኃላፊዎች ስብሰባ ላይ ባደረጉት ንግግር በርካታ የአውሮፓ ሀገሮችና ዩናይትድ ስቴትስ እንቅስቃሴ እገዳዎችን ቢያነሱም ወረርሽኙ አቆመ ማለት አይደለም ሲሉ አስጠንቅቀዋል። አብዛኞቹ ተላላፊ በሽታዎች ዓለም አቀፍ ወረርሽኝ ደረጃ ለመድረስ ከ6 ወር እስከ 1 ዓመት እንደሚወስድባቸው የገለጹት ፋውቺ ኮሮና ግን በአንድ ወር ውስጥ ዓለምን አዳርሷል ብለዋል። ይህ በእንዲህ እንዳለ የዓለም የጤና ድርጅት ፓኪስታን ሌላ ዙር የእንቅስቃሴ እገዳ እንድታውጅ አሳስቧል። ድርጅቱ ይህን ማሳሰቢያ ያወጣው የሀገሪቱ የኮሮና ቫይረስ ስርጭት ባለፉት በርካታ ቀናት እያሻቀበ መምጣቱን ተከትሎ ነው። በሙስሊም ሀገሯ ፓኪስታን እስካሁን ድረስ በኮሮና ቫይረስ የተያዙ ሰዎች ቁጥር 113702 ሲሆን ከ2000 በላይ ዜጎቿንም በቫይረሱ ምክንያት በሞት ተነጥቃለች። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ምክር ቤት አባላት በሀገር አቀፍ ደረጃ የፖሊስ አሰራርን ለመቀየር የቀረቡ ቅዶችን እየመረመሩ ናቸው። በሌላ በኩል የክፍለ ግዛትና የከተሞች ባለስልጣናት ለፖሊስ የሚመደቡ በጀቶችንና ኃይል የመጠቀም ፈቃዶቻቸውን የሚለውጡ ተጨማሪ እርምጃዎችንም እየወሰዱ ነው። ትላንት ማክሰኞ የቀብር ስነ ስርዓቱ የተፈጸመውና በፖሊሶች እጅ ባለበት ህይወቱ ያለፈው የጆርጅ ፍሎይድ ወንድም ፍሎኒስ ፍሎይድ ዛሬ ለዩናይትድ ስቴትስ የተወካዮች ምክር ቤት የፍትህ ኮሚቴ የምስክርነት ቃላቸውን ይሰጣሉ። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ምንሽ ቆየን ለዜናዎቹ አመሰግናለሁ። የካፒና ጉዟችን ይቀጥላል። ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለት ወሳችን እንሻገር። በአገልግሎት ሰጪ፣ በግንባታ ስራና በማዕድን ቁፋሮ በተሰማሩ ድርጅቶች ላይ እንዲሁም መካከለኛና ትላልቅ የንግድ ተቋማት ላይ ባከናወንኩት የናሙና ጥናት አዳዲስና የተሻሻሉ ግኝቶችን ወይም ኢኖቬሽኖችን የሚጠቀሙት ድርጅቶች ቁጥራቸው አነስተኛ መሆኑን ደርሼበታለሁ ሲል የኢትዮጵያ ቴክኖሎጂና ኢኖቬሽን ኢንስቲትዩት አስታወቀ። ሁለተኛው ሀገር አቀፍ የኢኖቬሽን ጥናት ከሰሞኑ ይፋ ያደረገው ተቋሙ የናሙና ጥናት ካደረገባቸው ድርጅቶችና ተቋማት መካከል 19 በመቶ ብቻ ዘመናዊ የምርት ሂደት፣ የገበያ ብልሃትና ተቋማዊ አደረጃጀትን የሚያሳሰሉ ግኝቶችን ወይም ኢኖቬሽኖችን ተግባራዊ ያደረጉ እንደሆነ አስታውቋል። ሀብታም ስዩም በተቋሙ ተመራማሪ ወደሆኑት ዶክተር ጀማል መሐመድ በመደወል ተጨማሪ ማብራሪያ ለማግኘት ሞክሯል። ዶክተር ጀማል መሐመድ የጥናቱን ዓላማ ከሚያስረዱበት ቆይታቸው ይጀምራል።
በመጀመሪያ የጥናት ዓላማ ዋናው ነገር አንደኛ መንግስት በዚህ በኢኖቬሽን ፖሊሲ በ2012 በፈረንጆቹ አቆጣጠር ካወጣ በኋላ የተለያዩ ተግባራትን ያደርጋል። በዛ ፖሊሲ መሰረት አድርጎ አንዱ ዓላማ ያ ፖሊሲ ምን አይነት ለውጥ አምጥቷል፣ ሀገሪቱ ውስጥ ያለው የኢኖቬሽን ሁኔታስ ምን ያህል የተሳለጠ ነው። በዋናነት ያተኮርነው የንግድ ተቋማት ላይ ነው። የንግዱ ተቋማት ምን ያህል ኢኖቬቲቭ ነው፣ በሌሎች ሀገሮች ስታንዳርድ ሲታይ የት ላይ ነው የቆም ነው፣ ምን አይነት ችግሮች አሉበት ኢኖቬቲቭ ለመሆን ወይ ላለመሆን፣ እነሱን ነገሮች ለማየት ነው።
ወደ ጥናቱ ግኝቶች እስቲ እንምጣ። ጥናታችሁ ከዳሰሳቸው ድርጅቶችና ተቋማት መካከል ምን ያክሉ ዘመን ያፈራውን የቴክኖሎጂ ውጤት እየተጠቀሙ ይገኛሉ? አዳዲስ ብልሃቶችና የቴክኖሎጂ ውጤቶችን በመጠቀም ረገድስ አገልግሎት ሰጪዎችና አምራች ድርጅቶች ምን አይነት እንቅስቃሴ እያደረጉ ነው?
ኢኖቬሽን ያው ቴክኖሎጂ ብቻ አይደለም፣ የአሰራር ስርዓትንም፣ የማርኬቲንግ ስርዓት፣ የድርጅት አደረጃጀትንም ከቴክኖሎጂ ኢኖቬሽን ጨምሮ ስለሚያደርግ እነዚህን ሁሉ አብረን የዳሰስ ነው። ያው የሀገሪቱን የንግድ ተቋማት በሚወክሉ መልኩ ነው መረጥ ናቸው። ከዚያ ውስጥ ወደ 19% ብቻ ናቸው ባለፉት በ2009 እና 2010 እንደ ኢትዮጵያ አቆጣጠር ቢያንስ ኢኖቬቲቭ የሆነ አክቲቪቲ ያላቸው ወይም የተሳካ ኢኖቬሽን ለገበያ ያቀረቡ ወይም ራሳቸው ተግባራዊ እያደረጉ ማለት ነው። የቴክኖሎጂ ኢኖቬሽን ሊሆን ይችላል፣ አዲስ የሆነ የገበያ ስራ ሊሆን ይችላል፣ አደረጃጀት ሊሆን ይችላል። ከእነዚህ መካከል አንዱን የተገበሩት 19% ናቸው። በቁጥር ወደ 150 አካባቢ የሚሆኑ ናቸው።
ይሄ ቁጥር እጅግ አናሳ ይመስለኛል። ለናሙና ከተመረጡት መካከል ከ20% ያነሱት አገልግሎት ሰጪዎች ድርጅቶችና ተቋማት ናቸው። እነዚህ አዳዲስና የተሻሉ ግኝቶች ለመጠቀም የሞከሩት እጅግ የበዙት ሳይጠቀሙ ቀርተዋል ማለት ነው። ይሄ የሆነበት ምክንያት ምን እንደሆነ ጥናታችሁ ይፋ አድርጓል ወይም ደርሶበታል?
ትክክል ነው። በተለይ ከባለፈው ከመጀመሪያው የኢኖቬሽን ጥናት ጋር ሲነጻጸር ይሄኛው በጣም ዝቅተኛ ሆኖ ነው ያገኘነው። ከሌሎች ሀገሮችም ጋር ለማነጻጸር ሞክረናል። እንደዚሁ ዝቅተኛ ነው የሆነ ሌሎች ሀገሮች ወይም አብዛኞቹ ማለት ይቻላል ከኛ የተሻለ የኢኖቬሽን ተቋሚ ነው ያላቸው። በትክክል ምን እንደሆነ በእርግጥ በሌላ ጥናት መጠናት አለበት። ነገር ግን ከጥናቱ ተነስተን ያሉትንም ሁኔታዎች አብረን በማመዛዘን እና በመገምገም የተወሰኑ መላምቶችን አስቀምጠናል። አንዱ በዋናነት የሚሆነው በአለፉት 2-3 ዓመታት ጥናቱ በተካሄደበት ዘመን ኢትዮጵያ ውስጥ የተለያዩ የፖለቲካ አለመረጋጋቶች ነበሩ። ፖለቲካው በየቦታው የንግድ ተቋማት በሙሉ ቀን የመስራት ችግር ነበረባቸው። በየቦታው የፖለቲካ ተርሞይል ስለነበር በተመሳሳይ ሁኔታ ደግሞ የውጭ ምንዛሬ እጥረት ነበር። ያ የውጭ ምንዛሬ እጥረት ደግሞ ከውጭ ሀገር አንዳንድ በጣም ወሳኝ ግብአቶችን አምጥተው እንዳይጠቀሙ ያደርጋል። እንደገና በተመሳሳይ ሁኔታ ደግሞ በጠቅላላው የስራ እድሉም ቀንሶ ስለነበር የማህበረሰቡ የገቢ መጠን ቀንሷል። ያ ደግሞ ለንግድ ተቋማት ለሚያመርቷቸው ምርቶች ወይም ለሚሰጧቸው አገልግሎቶች ፍላጎት ስለሚቀንስ እነሱ ደግሞ ዞሮ ዞሮ የሚያመርቱትና አዳዲስ ምርት የሚያስፈልጋቸው ወደ ገበያ ለማቅረብ ስለሆነ ያ ፍላጎታቸውን ወይም የኢኖቬቲቭነታቸውን ይቀንሰዋል። በዋናነት ያሉት መላምቶች እነዚህ ናቸው። ማንኛው የበለጠ ተጽዕኖ ፈጥሯል የሚለው ነገር ግን የበለጠ ስቴይል በሆነ ጥናት መጠናት አለበት። ግን ከእነዚህ መላምቶች ያለፈ አይደለም በዋናነት።
ዶክተር ጀማል፣ ኢትዮጵያ አዳዲስ የቴክኖሎጂ ውጤቶችና ዘመነኛ አሰራሮችን ትጠቀም ዘንድ ኢትዮጵያ የወጣት ሀገር እንደመሆኗ ወጣቶች ምን ያክል እየተሳተፉ ነው? ከወጣቶች የሚመጡ የፈጠራ ስራ ሀሳቦች፣ የቴክኖሎጂ ውጤቶችስ ወደ ስኬት ይቀየሩ ዘንድ የእናንተ ኢንስቲትዩት ምን አይነት ስራዎችን እየሰራ ነው? በምን መንገድ እያገዛችኋቸው ይገኛል?
እንዳልከው ይሄ እንግዲህ ኢኖቬሽን አዳዲስ ሀሳቦችን ይዞ ከመምጣት ጋር በተያያዘ ወጣቶች በብዛት አዳዲስ ሀሳብ ስለሚኖራቸው አዲስ ሀሳብ ስለሚኖራቸው ለኢኖቬሽን ቅርብ ናቸው የሚሆኑ። በዋናነት ግን አሁን የሚያጠና ነው የንግድ ተቋማትን ነው። ያለመታደል ሆኖ ደግሞ ወጣቶች በየቦታው የሚያመጧቸው አዳዲስ ሀሳቦች ከንግድ ተቋማት ከሚሰሩት አሁን ከሚሰሩት እና ከገበያው ፍላጎት ጋር በብዛት የተሳሰሩ አይደሉም፣ የተነጠሉ ናቸው። እና ብዙ ጊዜ ምንድን ነው ወጣቶችን አዳዲስ ሀሳቦች አሉን እነዚያን ወደ ምርት ቀይረን ወደ ገበያ ማስገባት ተቸግረናል ሲሉ እንሰማለን። በብዛት ቢዝነሶቹ ደግሞ እንደዚሁ የሀሳብ የአዳዲስ ሀሳብ ወይም ኢኖቬቲቭ የሆኑ ነገሮች ጥረት አለባቸው። ሁለቱን በአንድ ላይ የማገናኘት ስራ መሰራት አለበት። በእርግጥ በዋናነት ይሄ የሚጎል ስራ ነው። የእኛም ኢንስቲትዩት አሁን በዋናነት ጥናቱም ላይ ተገኝቷል። አብዛኞቹ ቢዝነስ ፈርሞች ወይም የንግድ ተቋማት ከሌሎች ጋር ያላቸው ትስስር ሀሳብ ካላቸው አዳዲስ ሀሳብ ካላቸው ወጣቶች የሚሆን ተቋማት ዩኒቨርሲቲዎች እንዳይሆን ያላቸው ትስስር በጣም ደካማ ነው። ስለዚህ ይህንን የወጣቶቹን ሀሳብ ከንግድ ተቋማቱ ጋር አስተሳስሮ ወደ ጠቃሚ ነገር መቀየር ያስፈልጋል። ለወጣቶቹም ሀሳባቸውን ወደ ቢዝነስ መቀየር ያስፈልጋል። ግን ይሄ በብዛት የተሰራ አይደለም። ምናልባት ይህንን ስራ ለመስራት በዋናነት ግንባር ቀደም ከሆኑ ተቋሞች መካከል አንዱ የኛ ተቋም ነው። ከዛ ሚኒስትሪውም ነው። እስካሁን ብዙ የተሰራ ነገር ባይሆንም ወደፊት ግን ልንሰራ በሰፊው ካቀድናቸው ስራዎች መካከል አንዱ ይሄ ነው።
ዶክተር ጀማል አክለውም አሁን የታየውን ዝቅተኛ የኢኖቬሽን ደረጃ ለማስተካከል የፋይናንስ ተቋማት አዳዲስ የፈጠራ ሀሳብ ላላቸው የተመቸ የብድር ስርዓት መዘርጋት እንዳለባቸው፣ በተቋማት መካከልም መደጋገፍና የእውቀት ሽግግር መኖር እንደሚገባው፣ ከኮሚኒኬሽን መሰረተ ልማት ግንባታ በተጨማሪም ከፍተኛ የትምህርት ተቋማትን ከኢንዱስትሪው ፍላጎት ጋር የሚስማማ የሰው ኃይል ማምረት እንዳለባቸው ጠቁመዋል። ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን። የሶማሌ ክልል የኮሮና ቫይረስን ለመከላከል ስራው ካቅሜ በላይ የሆነብኝ ስለሆነ የፌደራል መንግስትና የሚመለከታቸው አካላት እንዲደግፉኝ ሲል ጥሪ ያቀረበ። በዛሬው ዕለት በክልሉ 57 ሰዎች የኮሮና ቫይረስ የተገኘባቸው ሲሆን ከነዚህ መካከልም 55ቱ በደወሌ ለይቶ ማቆያ ያሉ ናቸው ተብሏል። የለይቶ ማቆያው ካቅሙ በላይ ሰዎች የሚኖሩበት ስለሆነ ለበሽታው መተላለፍ መንስኤ ሊሆን ይችላልም ሲሉ የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ ስጋታቸውን ገልጸዋል። በሌላ በኩል አንድ የክልሉ ከፍተኛ አመራር የኮሮና ቫይረስ ተገኝቶባቸዋል። ከሳቸው ጋር ንክኪ ያላቸው ሌሎች 13 አመራሮችም ወደ ለይቶ ማቆያ የገቡ ሲሆን በተጨማሪም በዛሬው ዕለት አንድ ሌላ ከፍተኛ አመራር ቫይረሱ እንደተገኘባቸው ተገልጿል። አዲስ ቸኮል ተጨማሪ አለው።
የፌደራል ጤና ሚኒስቴር ዛሬ ይፋ ባደረገው የኮቪድ-19 ሪፖርት ቫይረሱ ከተገኘባቸው 170 ሰዎች መካከል 57ቱ የተገኙት ከሶማሌ ክልል ነው። ይህ ከአዲስ አበባ ውጪ የተመዘገበ ከፍተኛ ቁጥር ነው። ከነኛ 57ቱ መካከል ደግሞ 55ቱ ደወሌ በሚገኘው ለይቶ ማቆያ ያሉ ናቸው። በሶማሌ ክልል በጅጅጋ ለይቶ ማቆያ ከዚህ በፊትም ከዚህ በለቀ ቁጥር ያላቸው ሰዎች የኮሮና ቫይረስ ተገኝቶባቸዋል። ችግሩ ከለይቶ ማቆያ ይሆን ወይ? የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ ሊሆን ይችላል ይላሉ። የክልሉ ለይቶ ማቆያዎች ከአቅማቸው በላይ ሰዎችን እያስተናገዱ ስለሆነ ለይቶ ማቆያዎች በራሳቸው የስርጭት መንስኤ ሊሆኑ እንደሚችሉና ይህንን ለመቅረፍም ክልሉ ድጋፍ እንደሚያስፈልገው ዶክተር ዩሱፍ ይናገራሉ።
የመጡበትም ሁኔታ አለ። ግን አያያዝ በምንልበት ሰዓት ደግሞ ያለው ሁኔታ አሁን አጠቃላይ የነበረው አሰስመንት ስንሰራ ካፓሲቲው ማክሲመም እስከ 500 ሰው ነው ይዛል ብለን ያሰብን የነበረው ደወሌ ላይ ማለት ነው። አሁን ግን በዚህ ሰዓት ያለው ወደ 1084 የሚሆን ኢትዮጵያውያኖች ናቸው እዚህ ኳራንቲን ሴንተር ላይ ያሉት እና እንግዲህ ኦልሞስት ከካፓሲቲ በላይ እያስተናገደ ያለው ኳራንቲን ሴንተሩ እና ያም የተጨናነቀ ሁኔታ ሊፈጥር እንደሚችል ያው ተገምት ብቻ ነው ባለው ሁኔታ እና ስለዚህ ያም አንድ ኮንትሪቢቲንግ ፋክተር ሊሆን ይችላል። ሁኔታው ስታንዳርድ ላይ ጠበቀ አይደለም። ምክንያቱም ካለው ከሚመጣው ሰው ብዛት አኳያ ስናይ እና የተዘጋጀው ነገር የሚገናኝ ነገር አይደለም። ይህም ኦልሞስት ከእንደ ክልል የተቻለነት ስናደርግ ነበረ። ግን ስቲል ከሌላ መደገፍ የነበረባቸው የፌዴራል መንግስቱ ቢሆን የሌሎች ክልሎችም ድጋፍ እስካሁን ድጋም የሚባል ነገር አይደለም እና ስለዚህ ይሄ እንደዚህ ከቀጠለ በኋላ ሁኔታው ተጉጥጥሎች ከቦታቱ በፊት አይ ቲንክ መላል ይባል ይባላል ብለን ኦልሞስት እንደ ክልልም ዛሬ የክልሉ ስቴሪንግ ኮሚቴ ተሰብስቦ ኦልሞስት የወሰናቸው ውሳኔዎች አሉ። ለከፌደራል መንግስት ጋር ኮሚኒኬት አድርገን መወሰድ ያለባቸው እርምጃዎች በቃ እነዚህ ሰዎች እዚህ ጋር ካፓሲቲው በላይ ነው፣ ከካፓሲቲው በላይ ደግሞ ማስተናገድ አይቻልም። ምክንያቱም እነሱንም የአካባቢ ማህበረሰብንም ለሪስክ ማጋለጥ ነው።
ከሀያ ቀን በፊት ክልሉን የጎበኙት የሰላም ሚኒስትር ዴኤታ ወይዘሮ ፍሬ አለም ሸባባው በክልሉ ተጨማሪ የለይቶ ማቆያዎች አስፈላጊ እንደሆኑ መናገራቸውን ቪኦኤ ዘግቦ ነበር። የሶማሌ ክልልም ተጨማሪ የለይቶ ማቆያዎችን ለመገንባት ዝግጁ መሆኑን በወቅቱ አስታውቆ ነበር። ክልሉ በዚህ ረገድ ብቁ ናቸው ያላቸውን ባለሙያዎች ለይቶ ለሚመለከታቸው አካል አስታውቂያለሁ ይላል።
ያው እንግዲህ ለመገንባትና ሪኖቬት ለማድረግ ቃል ገብተው በሄዱት መሰረት ኮንትራክተሮች እናምጡና እኛ ብሮ እናስገባለን ብለው ኦልሞስት ጥሩ ፐርፎርማንስ ያላቸው ኮንትራክተሮች መጠን ከዚህኛ ልከናል እነሱ ጋር ለጤና ጥበቃ ሚኒስትሮች። ስለዚህ ያ ገና እስካሁን ወደ ስራ የተገባበት ሁኔታ ያለም። ያው በፊት በነበረን ፋሲሊቲ ነው ወይም በነበረን እድል ነው እየሰራ ነው ያለ ነው።
ዶክተር ዩሱፍ አዳዲስ ግንባታ መጠበቅ ሳያስፈልግ የድሬዳዋ ዩኒቨርሲቲና የሐረማያ ዩኒቨርሲቲ በለይቶ ማቆያነት መጠቀም እንዲጀመር ጠይቀዋል። ከዚህ በፊት በድሬዳዋ ዩኒቨርሲቲ ለይቶ ማቆያ የነበሩ ከዩኒቨርሲቲው እየወጡ ከተማ ከነዋሪው ጋር ተቀላቅለው እየዋሉ ነው የሚል ቅሬታ ሲቀርብ አስተያየት ሰጥተው የነበሩት የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በተቻለ መጠን ለይቶ ማቆያዎች ከከተማ ውጪ መሆን አለባቸው ብለው እንደሚያምኑና የድሬዳዋ ዩኒቨርሲቲ ለይቶ ማቆያ መሆኑም ስህተት ነው ብለው እንደሚያምኑ ገልጸው ነበር። ከቅርብ ጊዜ ወዲህ በድሬዳዋ ከተማ በኮሮና ቫይረስ የሚጠረጠሩ በፈረንሳይ ሆስፒታል የሚቀመጡ ሲሆን ከጅቡቲ የሚመጡትም በደወሌ በመቀመጣቸው የድሬዳዋ ዩኒቨርሲቲ የለይቶ ማቆያነት ስራው ቀርቶ ነበር። ዶክተር ዩሱፍ መሐመድ ግን በዚህ አይስማሙ። የሶማሌ ክልል ከውጫሌ መስመር የሚመጡትም በጅጅጋ ዩኒቨርሲቲ ለይቶ ማቆያ እንደሚያስቀምጡ ሁሉ ከጅቡቲ የሚመጡትንም በድሬዳዋ ወይም ሐረማያ ዩኒቨርሲቲ መቆየት አለባቸው ባይ ናቸው።
የግድ ክልሉ ከክልሉ አቅም በላይ ነው ያለው የፍለክስና ስለዚህ ያንን አይ ቲንክ የፌደራል መንግስቱ ይህንን ኮንሲደሬሽን አስገብቶ የግድ ሰፖርት ማድረግ መቻል አለበት። ቅድም እንዳልኩት በአካባቢው ያሉት ድሬዳዋ ዩኒቨርሲቲ ባዶ ነው፣ ኦልሞስት አሁን ምንም የለም። ሐረማያ ዩኒቨርሲቲ አለ። ስለዚህ እነኝን የመንግስት ከፍተኛ ትምህርት ተቋማትን መጠቀም መቻል አለበት። ምክንያቱም በወጫሌ የሚገቡትን ኢትዮጵያውያኖችን ጅጅጋ ውስጥ እያስተናገደ ናቸው። ጅጅጋ ዩኒቨርሲቲ ላይ አሁን በማናገርበት ሰዓት ከ800 በላይ ተመላሾች አሉ። ኦልሞስት እስከ 1800 የደረሱበት ጊዜ ማለት ጅጅጋ ዩኒቨርሲቲ ላይ ያስተናገድ ናቸው። ስለዚህ እነኚህ የሀገር ዩኒቨርሲቲ ናቸው፣ ዜጎች ናቸው። ወደ ሌላ መመለስ አንችልም። ማስተናገድ አለብን። ቁጥሩ እየጨመረ ነው። በየቀኑ ሆና ቤሬጅ ከመቶ 25 በላይ ነው እየገባ ያለው። ስለዚህ ይሄን ሁሉ ማስተናገድ ክልሉ ከአቅሙ በላይ ነው። ከህብረተሰቡም ጋር እያጋጨን ነው። የመልካም አስተዳደር ችግር ይመጣል። የሂውማን ራይት ኢሹ ይመጣል። ምክንያቱም ማክሲማም እስከ 500 ለመያዝ የተዘጋጀ ቦታ ላይ 1084 ሰው ማስገባት ማለት ትንሽ ይከብዳል እንትን ማለት ና ስለዚህ የፌዴራል መንግስቱ ይሄን አይቲንክ በትኩረት መስጠት ስራ ድጋፍ ማድረግ አለበት ለክልሉ ብዬ ነው የማስበው።
በጉዳዩ ላይ የፌዴራል መንግስትን አስተያየት ለማግኘት ያደረግነው ጥረት አልተሳካም። በተያያዘ ዜና በሶማሌ ክልል ከጥቂት ቀናት በፊት የኮሮና ቫይረስ የተገኘባቸውና በመክትል ቢሮ ኃላፊ ደረጃ ያሉ የክልሉ ከፍተኛ አመራር ጋር ንክክ ያላቸው የተባሉ ሌሎች 13 አመራሮች ወደ ለይቶ ማቆያ መግባታቸውንና ከነኚህ መካከል አንዱ አመራር ዛሬ ቫይረሱ እንደተገኘባቸው ዶክተር ዩሱፍ አስታውቋል።
ወደ 13 አመራሮች አሉ በተለያዩ ግዜ የተገናኙቸው። ስለዚህ እነሱ ሁሉ በተጣላ ወደ ለይቶ ማቆያ ተገብቶ የመጀመሪያ ምርመራ ተደርጎላቸው ከነኛ 13ቱ ደግሞ አንደኛው ድጋሚ ተገኝቶበት ኦልሞስት ሌሎችም ደግሞ በስታንዳርዱ መሰረት 14 ቀኑን እየጠበቁ ነው ያሉት። እንግዲህ በዛ በለይቶ ማቆያ ውስጥ ብሎ
የሶማሌ ክልል 172 የኮሮና ቫይረስ ያለባቸው መገኛ በመሆን ከአዲስ አበባ ቀጥሎ ሁለተኛው ክልል ነው። ከነኚህ መካከል አብዛኞቹ ከሶማሊያና ጅቡቲ የተመለሱ ኢትዮጵያውያን ሲሆኑ የተወሰኑ ደግሞ የክልሉ ነዋሪዎች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ጻላት በስነ ምግባር ታንጽ አድርገው ነገ በሀገራዊና በራሳቸው ጉዳይ ላይ ተሳታፊ እንዲሆኑ ከትምህርት ቤት በቀጥታ ከሚቀስሙት ትምህርት ባሻገር ከመጽሐፍት፣ ፊልሞችና ከመገናኛ ብዙሃን የሚያገኙአቸው መልእክቶች ትልቅ ሚና አለው። በተለይም ታሪክን ለልጆች በማስተማርና ማህበራዊ እሴቶችን በማስተላለፉ ረገድ ተረቶች ትልቅ ቦታ ይሰጣቸዋል። የዛሬው እንግዳችን በኃይሉ ገብረእግዚአብሔር እነዚህን ተረቶችና ትረካዎች ለህፃናት በሚመች መልኩ በምስል ያቀናበረ የሚያቀርብ አዲስ የዩቲዩብ ቻናል ከፍቷል። ስለ ቻናሉና በህፃናት ዙሪያ ስለሚሰራቸው ስራዎች ከስመኝሽ የቆየ ጋር ቆይታ አድርጓል።
አያ ተምኮሉ አንድ ጊዜ አውራ ዶሮና ጥንቸል ነው ተምኮለኙ አያ ተምኮሉ ቤት ሄደው ዋጋውን ሊሰጡት ተነሱ። ይሁን እንጂ ያያ ተምኮሉ ቤት ሩቅ ስለነበር ወደዚያ የሚያደርሳቸው ጋሪ አውራ ዶሮ እንዲሰራ ተወሰነ። አውራ ዶሮም ቆንጆ የሚያምር ቀያይ ጎማዎች ያሉት ጋሪ ሰራ። አራት አይጦችም ጋሪውን እየጎተቱ አውራ ዶሮና ጥንቸል ደግሞ ተሳፍረው ወደ አያ ተምኮሉ ቤት ጉዞውን ተጀመረ።
ይህ በመግቢያው ላይ የሰማችሁት ተረት የተቀነጨበው በቅርብ ጊዜ ከጀርመን የባህል ተቋም ጋር በመተባበር ለህፃናትና ታዳጊዎች ልዩ ልዩ ትረካዎችንና ተረቶችን ከምስል ጋር አቀናብሮ በዩቲዩብ ቻናል አማካኝነት ማቅረብ ከጀመረው እነሆ ለልጆች ቻናል ነው። የዩቲዩብ ቻናሉን የከፈተው ደግሞ ከዚህ በፊት በተለያዩ መጽሐፎቹ የህፃናት የቲያትር ድርሰቶቹና ግጥምን በጃዝ በሚያቀርቡ ዝግጅቶች ላይ ዘና በሚያደርጉ ወጎቹ የምናውቀው በኃይሉ ገብረእግዚአብሔር ነው። በኃይሉን ከ3 እስከ 12 ዓመት እድሜ ክልል ላሉ ልጆች የተዘጋጀውን ይህን እነሆ ለልጆች የተሰኘ የዩቲዩብ ቻናል ለምን እንደጀመረ ጠይቀነው ነበር።
ብዙ ስራዎችን የልጆችን ስራ የመጽሐፍም ትምህርትም የልጆች ቲያትሮችም እጽፍ ነበረ። ከዛ አንጻር አሁን ወደ ማህበራዊ ድረገጽ ስለመጣ ብዙ ነገሮች ወደዛ እየመጡ ስለሆነ ይበልጥ ደግሞ ተደራሽ ለማድረግ ብዙ የፈጠራ ስራዎችን ለመስራት ክፍት ስለሆነ ሌሎችንም ጓደኞች የማሳተፍም ስለምችል ወደዚህ ማህበራዊ ድረገጽ መጥቼ ወደ ዩቲዩብ ለመምጣት ችያለሁ።
በኢትዮጵያ የሚኖሩ ህፃናት በየቋንቋቸው በመማራቸው ምክንያት አንድ የሚያደርጓቸው ተመሳሳይ ታሪኮች እየሰሙ አይደለም የሚለው በኃይሉ ህፃናት በተለያየ ቋንቋም ቢሆን ተመሳሳይ ተረቶችንና ታሪኮችን እንዲሰሙ በማድረግ አንድነትን መፍጠር፣ ፍቅርን፣ መተሳሰብንና ወንድማማችነትን በተረትና በጨዋታ ማስተማር ይቻላል ብሎ ያምናል። ተመሳሳይ ታሪኮችን በተለያዩ የኢትዮጵያ ቋንቋዎች ለማሳተምም ጥረት እያደረገ ነው።
በአንድ አይነት ስለ ሀገር፣ ስለ ቤተሰብ፣ ስለ ወንድማማችነት የሚሰብኩ የሚነግሩን ለልጆች ተረቶች፣ ሞራል ማስተማሪያ ስነ ጽሁፎች ክፍተት አለ የሚል
ሀሳብ መጣ። በአንድ አሁን በእኔ እድሜ እንኳን ያለነው ልጆች ብታገናኝን በጋራ የምናስታውሰው ስንሰማው ያደግነው ተረት አናጣም። አሁን ያ ነገር እየጠፋ ነው። ስለዚህ ተመሳሳይ ተረት እነዚህ ታሪኮችን እነዚህ ሞራል ሊያስተምሩ የሚችሉ ተረቶች ለምንድን ነው እንደ መነሻ በሶስት ቋንቋ በትግርኛ፣ በኦሮምኛ፣ በአማርኛ ለምን ተተርጉሞ አናሳትም እና በየአሉበት በየክልሉ አይሰራጭም የሚል ሀሳብ ነው።
በቀደመው ትውልድ የበርካታ ስነ ጽሁፍ ውጤቶች ባለቤት የሆኑት ደራሲ ከበደ ሚካኤል ተረቶችን በግጥም ቅርጽ እያደረጉ እንደ ፋኖስና ብርጭቆ፣ አውራ ዶሮና የአይጥ ግልገል እንዲሁም ብረት ድስትና ሸክላ ድስት የመሳሰሉ ትምህርት አዘል ጽሁፎችን ለልጆች ያቀርቡ ነበር። ለዚህ ትውልድ ግን እንደዚህ አይነት የልጆችን ስብዕና የሚያንጹ የግጥም ተረቶች እየቀረቡ አይደለም የሚለው በኃይሉ በዚህ ዙሪያ ብዙ መስራት እንደሚፈልግም ይናገራል።
ዶሮ ስናድግ በነ ከበደ ሚካኤል ተረቶች አድገዋል። እነዚህ ተረቶችን በግጥም አሁን ያ ነገር ቀዝቅዟል፣ እየጠፋ ነው። ስለዚህ ተረቶች በግጥም ስንል ብዙ ጊዜ ለልጆች በቀላሉ ለመያዝ ይመቻል ግጥሞች እና አሁን እኛ ራሱ እስካሁን ድረስ የማንረሳቸው ታሪኮች አሉ አይደል? እንደ ፋኖስና ብርጭቆ፣ እነ ሸክላ ድስትና ብረት ድስት አይነት ታሪኮች ሲቀመጡ በግጥም ግልጽ መሆናቸው ዜማ ኖሯቸው በቀላሉ ልጆች እንዲይዟቸው ተደርገው የተሰሩ ለዛ ነው ማንረሳቸው። ስለዚህ ያን ነገር ለምሮ የማይቀጥለው እነዛን ተረቶች በዛ ፎርም ብንቀጥል ልጆችን በቀላሉ ማስተማር እንችላለን።
የቤት እንስሳትን ንጽህና መጠበቅ የልጆቻችንን ጤና መጠበቅ ነው።
አሁን የሰማችሁት ደግሞ እነሆ ለልጆች ዩቲዩብ ቻናል ላይ ከሚቀርቡት ዝግጅቶች መካከል ከእኛ ቤት ለእናንተ በሚል ርዕስ ከሚቀርበው የተቀነጨበ ነው። ዝግጅቱ እማዋይሽ ስሜ የተሰኘች የበኃይሉ ባልደረባ ከልጆቿ ጋር በተለይ በኮሮና ምክንያት ከቤት መውጣት በማይመከርበት ጊዜ አትክልት ሲንከባከቡ፣ መጽሐፍ ሲያነቡ ወይም የቤት እንስሳትን ንጽህና ሲጠብቁ በማሳየት ልጆች እንዲማሩ የሚያደርግ ነው። ዛሬ የምንሰጣቸው ነው ነገ ልጆች ላይ የምናየው የሚለው በኃይሉ ከተረቶቹ በተጨማሪ እንደነዚህ አይነት ዝግጅቶች ለልጆች የወደፊት ስነ ምግባር መሰረት በመሆናቸው የበለጠ መስራት ይጠበቅብናል ይላል።
ተረቶች ዋጋ አላቸው። እነዚህ ታሪኮች ልጆች ላይ መስራት ዋጋ አላቸው። ነገ አገር ይረከበናል ምትዩ ዛሬ በስርዓት መንገዱን አሳይተሽ ካልቀረሽው ዛሬ በተረቶች፣ በትረካዎች፣ በምሳሌ አነጋገሮች ብዙ አሉ ትሩፋቶች፣ መሰረታዊ የሆኑ መማሪያ ሊሆኑ የሚችሉ በየባህሉ በየቋንቋው እነዛን ሼር መደራረግ፣ ይሄ በጣም መሰረታዊ ነገር ነው። ልጆች ላይ መስራት ማለት መሰረት መጣል ማለት ነው አይደለ? ከታች ከህፃናት ላይ የንባብ ባህል እንዲያሳድጉ፣ አካባቢያቸውን እንዲረዱ፣ አገር፣ የቤተሰብ ፍቅር፣ ራስን ማወቅ፣ ይሄ በራስ መተማመንን ማዳብ እነዛ ናቸው። በተረቶች፣ በታሪኮች፣ በምሳሌ አነጋገሮች ናቸው እነዚህ ነገሮች ዴቨሎፕ ማድረግ ይቻላል።
እነሆ ለልጆች ዩቲዩብ ቻናል ገና የጅምር መንገድ ላይ ነው። ባዛንቶች የሚተረኩ ተረቶችንና በህፃናት በራሳቸው የሚዘጋጁ ዝግጅቶችን ጨምሮ ራሱ የጻፋቸውን ገና ለህትመት ያልበቁ ተረቶችን በምስል እንዲቀናበሩ ማድረግ በኃይሉ በዩቲዩብ ቻናሉ ሊሰራቸው ከሚያስባቸው ስራዎች ጥቂቶቹ ናቸው። በህፃናት ዙሪያ በቂ ስራ አልተሰራም የሚለው በኃይሉ ነገ አገሩን የሚወድ ብቁ ዜጋ ለማፍራት ዛሬ ተባብረን እንስራ ሲል ተመሳሳይ ፍላጎትና ሙያ ያላቸው ሰዎች የነገውን ትውልድ በስነ ጽሁፍ ለማነጽ አብረውት እንዲሰሩ ጥሪ አቅርቧል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የጋቢና ጉዟችን እዚህ ላይ ተጠናቋል። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በFacebook ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢናቪኦኤ በመጠቀም አድርሱን። gabinavoa@vioinews.com የኢሜል አድራሻችንን ተጠቀሙ። በፕሮግራም አርቶት ተሳበላቸው፣ በቅንብሩ ኤልያስ አስማራ፣ ፕሮግራም በመምራት እኔ ኤደን ገረመው፣ እንዲሁም በዜናዎቹ ስመኝሽ ቆየ አብረናችሁ ቆይተናል። አብራችሁን ስለነበራችሁ እያመሰገንን በዚህ እንሰናበታለን። ደህና ደሩ።
አለምን በፍቅር ማያዬ ዞር በትላቻ አንድ ሰው